chiun, nu voi chiun, dar ca mi, la mă la chiun.
Zabie,
Iisus. Tu e ca pădă la mă la chiun, zabie, e ca mă să fie la iun.
Amin.
Zare, nu vă zabie făcat, să gabi cea de ot, e la mă nou, am să la fel să mergi nou. E mă numară, vă zare o... በዛሬው ትምህርታችን የምንመለከተው ያናናችን እዚህ ውስጥ ያለ ሰው ወይ ግማሹ ወንድ ነው የተቀበሉት ደግሞ ሴቶች ናቸው። እኛ ጾታ ወይም ወንድነት ሴትነትን የምንተረጉምበት መንገድ ትክክለኛው ስለወንድ ወይም ስለ ሴት ያለው መጽሐፋዊ ትምህርት የቱ ነው? አንዳንድ ጊዜ በተሳሳተነት ይሄ ወንድ ነው ይሄ ወንድም አይደለም የምንለዋል። በየራሳችን መመዘኛዎች ወንድነቴን አጥቼዋለሁ የሚለን ይኖራል። በሴትነትም እንደዚሁ። ስለዚህ ምንድን ነው መጽሐፍ ቅዱስ አንደኛው ወንድነት እንዴት ይገልጠዋል? ሴትነት እንዴት ይገልጣታል? ወንድም ሴትም ወይም ወንድ ባል ነው ሴት ደግሞ ሚስት ነው። በትዳር ውስጥ ወንድ ያለው ድርሻ ምንድን ነው? በትዳር ውስጥ ሴት ያላት ወይም ሚስት ያላት ድርሻ ምንድን ነው? ከዚህ በኋላ ይሄ የተመሰረተ በወንድና በሴት መካከል የተመሰረተ ህይወት የትዳር ህይወት ወይም በባልና በሚስት መካከል የተመሰረተ ህይወት መሪ አስፈልገዋል። ለክርስቲያናዊ ጋብቻ የትዳሩ መሪ ትዳሩን የሚመራበት መንገድ ክርስቲያናዊ ነው ጊዜ። ክርስቲያናዊ ባልሆነ መንገድ ሁለተኛ የክርስቲያኖች ትዳር አይመራም። ስለዚህ በእውነት ክርስቲያናዊ በሆነ መንገድ ትዳር መምራት ማለት ምን ማለት ነው? ምንድን ነው መጽሐፉ የሚለው? በእውነት በትክክል ባሎቹ ትዳራቸውን በትክክል እየመሩ እንደሆነ ያረጋግጣል ወይም የሚስተካከል ነገር እንዳለ ያስረዳል? ሚስቶችን በሚስትነታቸው ኃላፊነታቸውን እየተወጡ እንደሆነ ያስረዳል ወይስ የሚስተካከል ነገር እንዳለ ይናገራል? ይህንን እንመለከትና በመጨረሻ ደግሞ ከማጠቃላችን በፊት የምንመለከተው በትዳር ህይወት ውስጥ ባል ራሱን ለሚስት መስጠት አለበት። ሚስት ደግሞ ለራሷን ለማን መስጠት አለባት? ለባል። ግን ምን ማለት ነው የራስን መስጠት ማለት? ምናጠቃለው ደግሞ እግዚአብሔር ፈቃድ በትዳር ውስጥ ውሳኔ የሚወሰነው በማን ነው? ማን ነው የሚወሰነው? የትዳር ውሳኔ ወሳኙ ማን ነው? አሁን በትዳር ውስጥ በጣም ትልቅ የሚባሉ ውሳኔዎች አሉ። ትንንሽ ደግሞ የሚባሉ ውሳኔዎች ይኖራሉ። አሁን ቀላል ነገር ወጥ ማን ይሰራል? እንጀራ ማን ይላል? ገበያ ማን ይሄድ? የሚለው ቀላል አድርገን እናስበው እንችላለን። የምናቀለው እንዳያያዛችን ነው። ይህንም ያከብደው ይኖራል። ግን ማንኛውም በትዳር ውስጥ ያለው ውሳኔ የሚወስነው ማን ነው? ምንድነው ቤተክርስቲያን ምት? እኔ ባል ስለሆን እሷ ካልተስማማችበት አፍራሚሆን ተቀብላሚሆን ተስማምታሚሆን እኔ ባልኩት ውሳኔ መጽናት አለባት ማለትም ይደግፋል ወይ ትምህርት ነው? የቤተክርስቲያን ትምህርት ይሄን ይላሉ። ማን እንደሚወስን በመመልከት እንፈጽማለን። እግዚአብሔር አምላክ የእርሱ የሆነውን ነገር እንዲያመለክተን በትዳር ያሉትን በትዳር የሚሰሩበትን ጎዳና እንዲያሳያቸው አዲስ የሚመጡትን ደግሞ እግዚአብሔር በማወቅ እሱ በፈቀደውና በሰራው መንገድ ትዳራቸው በሰላም በደስታ እንዲኖሩ ቅዱስ ፈቃዱ ይሆንልን። እንደ ልማድ አንልም። እንደለማለም ሰው አንድ ነገር ሽጦ ፈልጎ አሜን ይደረግልኝ ካለ እንደ እምነቱ እንዳመነ ይደረግለት። አንቺ ሴት እንደ እምነትሽ ይሆንልሽ፣ አንተ ሰው እንደ እምነት ይሆንልሽ ሲል ያ ሰው በልቡ ይደረግልኝ ብሎ እንዲደረግለት ባመነውና ይደረግለት ዘንድ በተመኘውበት ብቻን ና ከተመኘ ከራሳችን አልፎ እግዚአብሔር የሌሎችን መልካም ማድረግ ይችላል። እንግዲህ ይሄን እንዲያደርግልን ቅዱስ ፈቃዱ ይሁን። ለመሰብሰብ በዛሬው ጥርታችን በትዳር ውስጥ የወንድ ድርሻ ምንድን ነው? የሴት ድርሻ ምንድን ነው? ወይም የባል ድርሻ ምንድን ነው? የሚስት ድርሻ ምንድን ነው? በትዳር ህይወት ውስጥ መሪ አለ? የትዳሩ ወይም መጋቢ አለው? ማን የትዳሩ መሪ? መጋቢው ማን ነው? ይሄንን እንመለከታለን። ከዚያ በኋላ ወንድነት ሴትነት ምንድን ነው? እንዴት ነው መስራታችን የሚያስረዳል? ከዚህ በኋላ በትዳር ህይወት ውስጥ ወሳኝ ማን እንደሆነ እንመለከታለን። የመጀመሪያውን ክፍል ስንመለከት የእያንዳንዳቸው ድርሻ ከማየታችን በፊት ዛሬ ባለው ዓለም ውስጥ ክርስቲያኖች ራሳቸው ትዳራቸውን የሚመሩበት ሁለት አይነት መልክ አለ። አንዱ ትዳሩ ተመስርቶ ያለበት ጥንታዊ የሆነ ገጽታ ያለው ቤተሰብ ነው። ጥንታዊው የምንለው ከቀድሞ ጀምሮ የነበረው ማለት ነው። መጽሐፍ ያስተማረ የተናገረው የመጽሐፍ ያስተማረውን የተነበበውን የተሰበከውን መሰረት አድርጎ ደግሞ ባህል ያንን መሰረት እያደረገ እየደገፈ እዚህ ያደረሰው ቤተሰባዊ ይወጣል ወይም የትዳር ነው። ይሄ መገለጫ ምልክቶች አሉ። ጥንታዊውን ገጽታ ደግሞ የሌለው ቤተሰብ ወይም የትዳር ይወጣል። ሁለት አይነት ትዳር አለ በክርስቲያኖችም ህይወት ውስጥ ማለት ነው። ሁለት አሁን እዚህ ካለነው ውስጥ በጥንቱ መንገድ ትዳራችን እንመራለን፣ ጥንታዊ ባልሆነ መንገድ ደግሞ ትዳራችን እንመራለን። ለሁለቱ መነሻ የሆናቸውን ትምህርት የምንወስደው ከመጽሐፍ ጥንታዊውን ቤተሰብ ለመለየት ለምሳሌ በጥንታዊ ቤተሰብ ውስጥ ወንድ ወይም ባል መገለጫዎች አሉ። አሁን በትዳር ውስጥ መሪ ነው፣ ባል መሪ ነው። መሪ ነው ሲባል በእርግጥ የእውነተኛው የትዳር ህይወት መሪ ማን ነው? እሱ ክርስቶስ። ግን ክርስቶስ ደግሞ ለቤቱ ራስ አደረገ። የእኛ ራሳችን ማን ነው? ክርስቶስ። ለትዳር ደግሞ በትዳር ህይወት ውስጥ ለቤቱ በትዳር ውስጥ ላሉት ራሱ ማን ነው? እሱ በዓል ነው አለ መጽሐፍ የሚለው አለ። ምን በኋላ ምናነበዋል? በዓል ያ ስለዚህ ባል ራስ ነው ሲባል ራስነቱ ከክርስቶስ እንደተቀበለ ያወቀ ባል ማለት ነው፣ ራስ ነው። ሌላው ደግሞ ከእግዚአብሔር የተቀበለውን እያቀረበ የሚመግብ መጋቢ ነው። በቅዱስ መጽሐፋችን ውስጥ በመጽሐፈ መክብብ ምዕራፍ 9 ቁጥር 9 ላይ የተጻፈ ኃይለ ቃል እንዲህ ይላል፣ ከምትወዳት ሚስት ጋር ደስ ይበል። ከምን አይነት ሚስት ጋር? ከምትወዳት መውደድን ኃላፊነት አድርጎ የሰጠው ለባል ነው። ከምትወደህ ሚስት ጋር ደስ ይበላ አይደለም ያ ከምትወዳት። እኛ ያለ ዋጋ የወደደን ማን ነው? እሱ እሱ የፍቅር ህይወት አስተማሪ ነው። ያለ ዋጋ ፍቅርን መስጠት ያስተማረ እሱ ነው። ልክ እንደዚሁ የፍቅር አስተማሪ የሆነ እሱ በትዳር ህይወት ውስጥ የትዳሩ ራስ ያደረገውን ባል ፍቅር ሰጪ አድርጎታል። ፍቅር የሚመነጨው ከባል ነው። ፍቅር በትዳር ውስጥ የሚሰጠው ከባል ነው። ሚስት አይደለችም። ሚስት ባሏ የሰጣትን መልሳ ትሰጣለች። የመጀመሪያው ሰጪ በትዳር ውስጥ ባል ነው። መውደድ ያለበት መጽሐፍም እየተደጋገመ እናንት ባሎች ሆይ ሚስቶቻችሁ ውደዱ እያለ እየተደጋገመ የተነገረው ለባሎች ውደዱ። የፍቅር ጀማሪ መሆን ያለበት በትዳር ውስጥ ራስን ያለው ባል ሚስት ትቀበልና ደግሞ እሷ ያገኘችው መልስ አለባሏ ትሰጣለች። ስለዚህ ከእግዚአብሔር የተሰጠውን ስጦታ መጋቢ ነው ሰጪ ነው ስንል ከእግዚአብሔር የተቀበለው ፍቅር አለ። እግዚአብሔር እንደወደደው እሱ ማንን ይወዳል? ሚስቱን ይወዳል። ልጆቹን የማስተዳደር ስርዓት አስመልክቶ መጽሐፍ ያስተማረው ትምህርት አለ። ከእግዚአብሔር እንደተማረው እሱም በቤተሰባ ህይወት ውስጥ አባትና እናቱ በስርዓት እንዳሳደጉት መንገዱን እንዳሳዩ እሱም እንደዚሁ ልጆቹ መንገድ እያሳየ ያሳድጋል። በዚህ ግባ በዚህ ውጣ እያለ ችግርን የሚቋቋምበት ጥንካሬ መከራን የምታልፍበት ብርታት እንዲኖረው እንዲኖራት ያደረገ ያሳድጋል። ሶስተኛው በጥንታዊ ቤተሰብ ውስጥ ወንድ ባል መቼም ሴት ባል ነው። ባል ማን ነው? ወንድ ማን ነው? ባል ማን ነው? እግዚአብሔር የፈጠረው ነገር እየተላለፉ እየተጋፉ ማለት ነው። አሁን ትናንት በዚህ ላይ ያየን ነበር። እዚህ እኛ ጎረቤት ያሉ ጥቁራ ወገኖቻችን አፍሪካውያን ማላዊ ወገን 26 እና 20 ዓመት ነው የሆኑ ወጣቶች እርስ በርሳቸው ባልና ሚስት መሆን ፈልገው እኛ እድለኞች ነን። ይህን የሚፈቅድ እንደ ሰብአዊ መብት የሚቆጥረው ዓለም ሰፊ ነው። ዛሬ በሀገራችን ህግ ትምህርት እንደዚህ ያለ ህይወት ወንጀል እንደዚህ የሚገኝ ይቀርታል። ስለዚህ እግዚአብሔር ማመስገናለን። ኢትዮጵያ ሀገር እግዚአብሔር ናት። ብሔር ሀገር ሲባል ስርዓቷ፣ ህጓ ሁሉ እስከዛሬ ድረስ ያለውን መልክም ጭምር ጨምራል። ባልን ወንድ ያደረገው መጽሐፍ፣ ሚስት ደግሞ ሴት፣ ይሄ ሆኖ በሀገራችን ያለው ህግ ያድለን አቀረውት። ስለዚህ ማመስገናለን። እንደኛ ያሉ ወገኖቻችን እንደዚሁ ይሄው ህግ አላቸው። ና ሴት ሚስት ናት። ሴት የቤት እመቤት ናት። በጥሩ ብዙ የቤት ስራ የእሷ የሚበዛ ምግቡን የምታበስለው እሷ ናት። የወንድ በጥንቱ ከጥንት ጀምሮ ባለባት ማለቱ ይገባ እንደነው ነው የሚቆጣ ይህ ሴታ ሴት ምናምን እየተባለ ሊወቀስ ይችላል። እሷ በቤት ላለ ነገር ሁሉ ኃላፊነት ትሰጣለች። ሌላው ሴት ምናት ሴት ምንድናት? ከዚህ በኋላ በመካከል በሰው ልጆች የህይወት ጉዞ የገጠመ አንድ እንቅስቃሴ፣ ይህ እንቅስቃሴ የኢንዱስትሪ አብዮት ይባላል። ታወቃላቸው። ከዚያ በኋላ በዚህ ጊዜ ሰው ለመኖር ሴቶቹ የወንድን እጅ ብቻ መጠበቅ በሚያገኟትም ከወንድ እጅ በምትገኘው ኑሯቸውን መልፋት ሲያጠታቸው ሴቶቹ ራሳቸው ወደ የፋብሪካዎች እየገቡ የሚሰሩ ሰራተኞች ሆኑ። ድሮ ሰርቶ የሚያመጣው ባል ነው። ባል የሰጣት ሚስት ተቀብላ ቤቷን ታስተዳድራለች። ሚስቶቹም ራሳቸው ሰራተኞች ሆኑ። የሚስቶቹ ሰራተኛ መሆን በትዳር ህይወት ውስጥ ያለውን ጥንታዊ የጉዞ መልክ ለውጦታል፣ ቀይሮታል። አሁን እዚህ ጋር የምናስባቸው ብዙዎቹ ነገሮች እንደነበሩ እንዳይቀጥሉ አድርጓቸዋል። ይህ ሲለወጥ ጥንታዊው ጥንታዊ ባልሆነው ገጽታ ተክቶታል። ጥንታዊ የነበረው እንግዲህ አሁን ዛሬ ድረስ ያልጠፋው የምናየው ሁል ጊዜ ደስቱ ጋር የምትገኘው እናት፣ ልብስ የምታጠበው እናት፣ እንጀራ ጋጋሪ እናት ናት። ቤት የምታወቀ እናት ናት። ልብስ ተኳሽ እናት ናት። ልጅ የምታቀፍ እናት ናት። የልጅ የሰውነት እድፍ ቆሻሻ የምታጸዳ እናት ናት። እናት ናት። ይህ በሰው ልጆች የህይወት ጉዞ ውስጥ የተፈጠረው ግን ይህን ለውጦታል። ሲለውጠው ዘመናዊ ወይም ደግሞ ጥንታዊ ያልሆነ ገጽታ አምጥቷል። ዘመናዊ የሆነ ገጽታ ወይም ጥንታዊ ያልሆነ ገጽታ ማለት ነው። በዚህ ጊዜ በትዳር ውስጥ የወንድም የሴትም ድርሻ ወይም ወንድም ሴትም የምናይበት ገጽታ አብሮ ተለውጧል። ለምሳሌ በበፊቱ ጥንታዊ ቅድም እንዳለው የቤቱ ኃላፊ መሪ ማን ነበረ? ወንድ ነው። በዚህኛው ደግሞ ከዚህ ከቀደሙ በኋላ ሴት ራሷ ረዳት መሪ ሆናለች። እንደ ቆው አይነት ማለት ነው። ሰው ኮንትሪቢዩት አድርጋለች፣ ከምታገኘው ትሰጣለች። በተዳሩ ላይ እሷ ለውሳኔ የምትሆንበት እድል አለ። ባል አስቀድሞ ቅደም እንዳለው ሰጪ ነበር፣ ብገዛ የሚያደርገው እሱ ነው። ሚስት ራሷም ደግሞ ሰጪ ሰራተኛ ሆናለች፣ ብገዛ የምታደርግ በተለያየ ነገር። ልጆች ሲያድጉ እሷም የራሷ ድርሻ ውስጥ ከባል ጋር ኃላፊነቷ ትወጣለች። ወንድየው በፊትም ባል ነው፣ ሚስት ደግሞ ማነው? ሴቲቱ ደግሞ በፊትም ሚስት ናት፣ ጥንትም ዛሬም ያው ናቸው፣ አልተለወጠም። ወንድየው አባት ነው፣ ሴቲቱ እናት ናት፣ ያልተለወጠም። የቤት ስራ ላይ ግን ተለውጧል። የቤት ስራ ወንዱ የሚሰራ ሴቷ ትሰራለች። ወንዱ ለምሳሌ ጥገና ይጠግናል። በፊትም ነበር ይሄ የአናጢነት የተበሳ ጣራ ካለ ይቀይራል፣ ወዘተርፈ ልብስ መተኮስ። ከዛ በኋላ ደግሞ ልጆቹ መንከባከብ፣ ማቀፍ፣ ዳይፐር መቀየር፣ ማጠብ። ይህ እንደ ድሮ ዳ ቆመን እንደ ፊልም የምንመለከተው አይሆንም፣ ተለውጧል። እዚ አሁን አብሮ መተናነስ፣ የሴቲቱን ድርሻ መውሰድ መጥቷል። እና ሴቲቱ ከቤት እመቤትነቷ ጎን ለጎን የእሷን የስራ ድርሻ የሚካፈሏት ተፈጥሯል። የሚካፈላት ማን የሆነ የተበላበትን ሳህን ድሮ ጠረጴዛ ላይ ቀምጦ የምታነሳለት ሚስቱ ናት፣ የምታጥበለት ሚስቱ ናት። አሁን ራሱ አንስቶ ራሱ ያጠዋል፣ ያግዛል፣ ድስት ይጥላል፣ ሽሮ ይሰራል። ሁለቷን ውስጥ ኮር የጥንቱ ውስጥ ኮራችሁ ሰራተኛዋ ሚስት ናት። ግን ጊዜው ይሄን አይፈልግም። አንዳንድ ጊዜ አገር ለቆ ስለሚሄድ ልቡ የሚናፍቅ ብዙ ወጣት አለ። የመጀመሪያው ትልቁ የሚገጥመን ፈተና ራሳችንን የመመገብ ፈተና፣ ራሳችንን የመመገብ ለሌላ ምን ነው ልበላው፣ ድስቱ እንዴት ተጥሎ ታፍቶ እንደሚመጣ አናውቅ። ይሄ ወንዶቹ ብቻ አይደለም፣ ዛሬ ሴቶቹም ቢሆኑ ከጠቁር አሰራር ያለፈ ቁም ነገር በህይወት ውስጥ አስፈላጊ እንዳልሆነ እያሰቡ ነው። ስለዚህ ይህን አምጥቷል። የእኛ ትዳር አሁን የቱ ውስጥ ነው? ጥንታዊ ነን? ዘመናዊ ነን? ወይስ ጥንታዊ ያልሆን የቱ ጋር? ሁለቱን አቀላቅሎ መበጥበጥ አይፈቀድም። በፊቱም ሆነ መበጥበጥ ሲባል አንዳንድ ጊዜ እሰራለሁ፣ አንዳንድ ጊዜ አልሰራም። አንዳንድ ጊዜ እንደ ጥንታዊ፣ አንዳንድ ጊዜ እንደ ዘመናዊ እስቲ ላግዝ ይችላል የሚላል። ሌላ ጊዜ ደግሞ አግዘ ይጠሚ ራስ ላይ አብስለሽ ማምጣት ያልቻላል የሚላል። ማቀል መበጥበጥ አይፈቅድም፣ ወይ የጥንቱ ነው ያለው ወይ። ስለዚህ ስትገቡበት ተዘጋጅታችሁ እንግዲህ ለእኛ ትዳር የሚስማማውን መለየት ማወቅ ያስፈልጋል። ሰው በዚህ ምድር ሲኖር አንዱ ለሰውነቱ የሚያስፈልጉትን ነገሮች ማሟላት። እነዚህ ለማሟላት ድርሻዎችን የምንካፈልባቸው መንገዶች አሉ። ከዚህ በኋላ እንግዲህ ይሄ ጋብቻ ራሱ ሁለት አይነት ገጽታ ያለው አድርገን እንድንመለከት ያደርገናል። አንደኛው ቋሚ ወይም መንፈሳዊ የሆነ ጋብቻ ወይም እውነተኛ። ይህ ሁለተኛው ጋብቻ በጋብቻው ህይወት ውስጥ ፕራዮሪቲ አለው፣ ቅደም ተከተል የሚቀደም የሚከተል። እውነተኛ ወይም ቋሚ የሆነ ዓላማ ያለው ጋብቻ መጀመሪያ ሁሉ ጊዜ ባልም ሚስቱም የሚያስቀድሙት እግዚአብሔር ነው። ሁለቱ ባልየው ከሚስቱ በፊት የሚቀድምለት እግዚአብሔር፣ ሚስቱ ከባልየው በፊት የሚቀድምለት እግዚአብሔር። በመጽሐፉም ቢሆን ሰው አባቱንና እናቱን ይተዋል ከሚስቱም ጋር ይተባበራል አለ እንጂ ሰው እግዚአብሔር ይተዋል ከሚስቱም ጋር ይተባበራል አይልም። ባልም ሚስቱም በእያንዳንዱ የህይወት ጉዟቸው መጀመሪያ ላይ የሚያስቀምጡት ማን ነው? እግዚአብሔር። ይህ እውነተኛ ቋሚ የሆነ የጋብቻ ህይወት ምልክት መለያ ነው። ቀጥሎ ከዚያ በኋላ ባል ከሆነ ቀጥሎ በቅደም ተከተል የምትገኘው ሚስት ሚስቱ ከሆነች ቀጥሮ የሚገኘው ባል ይሆናል። ሁለተኛ ደረጃ ከዚያ ቀጥሎ በየደረጃው ልጆች
ከዛ ሊቆች ይከተላል። ወላጆች አሉ፣ ወላጆች አሉ፣ የቤተ ክርስቲያን አገልግሎት አለ፣ ጓደኞች አሉ፣ ወዘተ። እዚህ ላይ ይሄ የህንድ ፊልም አይነት አይሰራ። አንዳንድ ጊዜ አምጥተው እግዚአብሔርም የለም ሚስቱም የለችም። ባልየው ቀድሞ የሚያስበው ስለ ልጆች ይሆንበታል። ሚስቱም አስቀድማ የምታስበው ስለ ልጆች። ይሄ የተዛባ ቅደም ተከተሉ የተጠበቀ ነው። ቋሚ የሆነ የትዳር ይወጣ ቋሚ የሆነ መጀመሪያው ጊዜ እግዚአብሔር አለ፣ ቀጥሎ የትዳር አጋር፣ ከዚያ ልጆች፣ ከዚያ ወላጆች እያለ በአገልግሎትም እንደዚህ ትዳር የመሰረተ ሰው ቅዱስ ጳውሎስም ጽፏል። ማንም ደስ እንዲያሰኝ ያስባል ሚስቱ እንደኔ ቢሆን በአገቡ መርጣለሁ አለ ቅዱስ ጳውሎስ። ምንም ሳያስቡ ሳወጡ ሳወጡ ሁል ጊዜ ጳጳሳት ስለ ቤተክርስቲያን ብቻ እንዲያስቡ። ይሄ ነው የምንኩስና ህይወት በቤተክርስቲያን ውስጥ መሰረት የተጣለበት ምክንያት። ሁልጊዜ የሚያስበው በምንኩስና የሚለው ስለ ቤተክርስቲያን የጠፉት በጎ ስለሚመለሱበት፣ በኃጢአት ያሉት በንስሐ ስለሚቀርቡበት፣ ሰው በጽድቅ ስራ ህይወቱ ስለሚታነጽበት፣ በጎ ካልሆነ ነገር ስለሚለይበት ሁልጊዜ ያስባል። ይህ በረቱ የክርስቲያኖች በረት ስለሚሰፋበት ያስባል፣ ያወጣል፣ ይወጣል። ያገባክና ሚስቱን ደስ እንዴት እንዲያሰኝ ያስባል። ስለዚህ ናፈቃው መመሳ አገልግሎቱን ቦታ አለው ማለት ነው። ዳርም እየበደሉ መድረክ ላይ በመቆም እና አገልግሎት በመስጠት መጀመሪያ ትዳርን ጠብሮ ማለት ያስፈልጋል። ምሳሌ ቢሆን ማለት ነው። እግዚአብሔር ይርዳል ሁላችን። ስለዚህ ቅደም ተከተላል። ቀጥሎ ደግሞ ያለው ጋብቻ ቁሳዊ የሆኑ ግቦች መሰረት ይሆኑበታል። ገቢ ስንት ነው? ገቢ ስንት ነው? ስለዚህ ብናጋጭው አብረን መኖር ይችላል። ያንተ ቤት ኪራይ ቢከፍል የኔ የሆነ ወጪያችንን ቀለባችን ይሻላል። ወይም ደግሞ እንደዚህ ብናደርግ ይህን ባል አንተ የምታመጣ እንጂ ይህን ብታሙ ብናጋቸው ተብሎ የሚመሰል ቁሳዊ ነገር ምን አለው? ምን አለ? ወራጅ ራሱ ስሌት ይሰራል። እሱ ምን አለው? ሊያኖራት ይችላል። እሷ ምን አላት? እንደዚህ ታርጎ ይችላል ተብሎ ስሌት የሚሰራበት ነው ትዳር። በትዳር ውስጥ የሚገኘው በረከት የሚሰጠው ከእግዚአብሔር። ሰው ቁሳዊ ነገር ይዞ ገብቶ ትዳሩን አያሳምረው። ቁሳዊ ነገር ስለሌለው ትዳሩ አይበደልም። በትዳር ያለ ስጦታ ሁሉ የማስቆጣ ይሰጣል እግዚአብሔር ይሰጣል። ሰራተኛ ሆነ ቁጭ ብሎ መና ከሰማይ እንዲወርድለት የሚያስብ ሰነፍ ካልሆነ በስተቀር እስከደከመ እስከወጣ እስከወረደ ድረስ እግዚአብሔር ይሰጣል አለ። ለሰው ልጆች የምድር ፍላጎታቸው እንድታሟላበት በተከፈተ በር ሁሉ የሚጠር ተብሎ የሚሳካለ ከሆነ በመማር ሮጦ የሚወጣለ ከሆነ በመሮጥ ነግዶ ከሆነ በመነገድ ተሸክሞ ከሆነ በመሸከም እንደቻለው አቅሙ እንደፈቀደው እድሉ እንደሰጠው ራሱን ለመለወጥ የሚጣጣካል እግዚአብሔር ይሰጣል በረከት። ይሄ ትተው ቀዳሚው ትተው ቁሳዊ ነገር ላይ ተመርኩዘው ትዳር ይመሰሩ። እንደዚህ ያለው ትዳር መጨረሻው መበስበስ ወይም መጠጨጭ ይፈልጋል። መዋዣ ቃላ ሲሞላ ፈገግ ይላል፣ ሲቀንስ ያኮርፋል። አሁን በልግሊወት ውስጥ ይሄ የሚገኘው ነገር ላይ የተመረኮዘ ደስታ የተላመድን ባልና ሚስቶች ካለ በንግድ ቤት ውስጥ ገቢው ሲጨምር ፍቃታችን ልዩ ነው። ደግሞ ሲቀንስ ጭብጥ ኩርምት ማለት ባልየው የሚናገረው ለእሱ አይስማማ፣ እሱ የሚናገረው ለእሱ አይስማማ፣ እርስ በርሳቸው አይግባባ። ስለዚህ ትዳር በራሱ ከዚህ ከቅድሙ በመነሳት ሁለት አይነት መልክ አለው ማለት ነው። አይነት አለ። አንደኛው ቋሚ ነው፣ ሁለተኛው ቁሳዊ ይሆን። ስለዚህ የሚቀድመው ማስቀደም፣ ዋናው የሚቀድመው ቋሚው አላማ። ቋሚው አላማ ካለ ሌሎቹ ነገሮች ተከታዮች ናቸው። በቋሚው አላማ መጀመሪያ የሚቀድመው በትዳር ውስጥ እግዚአብሔር። ስለዚህ ወንዶቹ ከማግባት አስቀድሞ እግዚአብሔርን መያዝ፣ የእግዚአብሔርን ፈቃድ ማወቅ፣
እግዚአብሔር የፈቀዳቸው ህይወት ጎዳናዎች ውስጥ ከኛ የሚጠበቁ ነገሮች ምን እንደሆኑ መለየት፣ ሴቶቹን እንደዚሁ መለየት፣ ማወቅ፣ መረዳት፣ ራስን ከእግዚአብሔር ጥግ አድርጎ ከእግዚአብሔር ጋር ያለ ግንኙነት ማጥበቅ። ቀጥሎ ይሄ ካለ የቀረብ ነው። እርሱ ራሱ እርስ በርስ ያቀራርማል። ከዚህ በኋላ ሌሎቹ ነገሮች ተከትለው ሊመጡ ይችላል። እግዚአብሔር ካለ እግዚአብሔር ባለበት ህይወት ውስጥ ሁልጊዜ ትዳሩ መሪ አለው። ለመምራትም ደግሞ ራሱ ይሰራል። ስለ መሪነትና ስለ ራስ መስጠት ስናነሳ መቼስ በሰው ህይወት ውስጥ አንዱ ሰው ያለው ነገር እንግዲህ በራሱ በሰውነቱ እያንዳንዳችን ልብ አለ፣ እያንዳንዳችን አንጎል አለ። ልብ የሌለው ሰው አለ አለው? በርሱ ያውቃለሁ እኮ እንደምትሉ ግን ትለቁ ነው። ልብ የሌለው ሰው አለ? አንጎል የሌለው ሰው አለ? የቱ ይበልጣል? በጣም አስፈላጊያችን ነው። ከሁለቱ በጣም በዋነኛነት አስፈላጊ የሆነው የቱ ነው? የቱ ነው? ልብ የቱ ነው በጣም አስፈላጊ? በጣም አስፈላጊ የቱ ነው? ሲገባያ በጣም አስፈላጊ ቀዳሚ ዋናው ማን ነው? ሁለቱም የምትሏላችሁ፣ ልብ የምትሏላችሁ፣ ሌላ ሁለቱም አስፈላጊ ልብ ለመመለስ ለመቅዳት አንጎል ካላዘዘው ሊት አንጎ ይቀጠል ይመለስ። አንጎል ስራቱ ልብ ካልመለስ ካልቀዳለት እንዴት አድርጎ ያስባል? የተያያዙ ናቸው። ይሄ ያስፈልገኝ አያስፈልግ መጽሐፉም እኮ ለዚህ ይሄ ያስፈልገኛል አያስፈልገኝም የሚል የለማ። እጅን ታስፈልገኛ እግርን አታስፈልገኝ የሚል የለማ። ሁሉም አስፈላጊ ናቸው። ስለዚህ ባለ ሚስቱ በትዳር ህይወት ውስጥ አስፈላጊ ናቸው። አሁን እዚህ መሪ አለ ስንል ባልየው የትዳሩ ራስ ነው ስለተባለ ሚስት አታስፈልግም ማለት አለ? ድርሻ የላትም ማለት አለ? አስፈላጊ ናት። እሷ ድርሻ ለሚስቱ ቅድሚያ ተሰጠ ማለት ባል አያስፈልግም ማለት አለ? እሱም አለ ድርሻ ቦታ እና ለዚህ ቅዱስ መጽሐፍ በቀዳማዊ ቆሮንቶስ ምዕራፍ 1 ቁጥር 3 ቁጥር 7 ቁጥር 11 እና ቁጥር 12 ላይ ነገር ግን የወንድ ሁሉ ራስ ክርስቶስ ነው፣ የሴቱም ራስ ወንድ፣ የክርስቶስም ራስ እግዚአብሔር እንደሆነ ልታውቁ ወዳለ። ወንድ የእግዚአብሔር ምሳሌና ክብር ስለሆነ ራሱን መከናነብ አይገባውም። ሴት ግን የወንድ ክብር ናት። ነገር ግን በጌታ ዘንድ ሴት ያለ ወንድ ወንድም ያለ ሴት አይሆንም አለ። ልብ ያለ አንጎል አንጎል ያለ ልብ አይሆንም እንደማለት አይሆንም። ሴት ከወንድ እንደሆነች እንዲሁ ደግሞ ወንድ በሴት ነውና ሁሉም ከእግዚአብሔር ነው አለ። አሁን ራስ ነው ሲል ባጭሩ ሊገልጥ የፈለገው ምን ለማለት ነው? ሴት የተገኘችው ከወንድ ከአዳም። እግዚአብሔር በአዳም ላይ ከባድ እንቅልፍን ጣለበትና አንዲት አጥንት አውጥቶ ማንን ሰራ ነው የሚል ሴት ሰራ። እሷንም አዳም አየና ይቺ ስጋ ከስጋ ይቺ ማጥንት ከአጥንቴ ናት፣ ስለዚህ ማን ትባላል? ሔዋን ትባላል አላት። ሴት ትባል ሴት ትባል ብሎ ጠራ። ስለዚህ ሴት የተገኘችው ከማን ነው? ከወንድ። ወንድ ደግሞ ያስገኘው ማን ነው? እግዚአብሔር ነው። ማፈጠረኛ የመጣንበትን ምንጩ የምናገር ነው የተገኘንበት። ሰውን ያስገኘው እግዚአብሔር ነው። እግዚአብሔር ወልድ ኢየሱስ ክርስቶስ ቀድሞ የተወለደው ከማን? እግዚአብሔር አብ። እዚህ ጋር የክርስቶስ ራስ እግዚአብሔር እንደሆነ ልታውቁ ወዳለች። ምን ማለት ነው? ክርስቶስ ቅድመ ዓለም ያለና ከማ ተወለደ ማለት ነው። ከእግዚአብሔር አብ። ድኅረ ዓለም ደግሞ ያለ አባት ከማ ተወለደ? ከእመቤታችን። ስለዚህ እኛን ያስገኘን እግዚአብሔር ነው። የእኛ ራስ እሱ ነው። የተገኘንበት ምንጩ የፈጠረን የሰራ ነው። ከወንዶቹ ደግሞ የተሰራች አለች ሴት ነው። ይህን ካለ በኋላ እንግዲህ ወንድ አስገኝቻለሁ ብሎ ትምክህት እንዳይኖር፣ ሴትም ተገኝቻለሁ ብላ ታናሽነት እንዳይሰማ መልሶ ምን አለ? በጌታ ዘንድ ሴት ያለ ወንድ ወንድም ያለ ሴት አይሆንም። ሁለቱም ያስፈልጋል። ሁለቱም እኩል ሌላው ሴት የተገኘችው ከወንድ ወንድ አዳም ደግሞ የተገኘው ከእግዚአብሔር ሲል ይሄ ባርነትን የሚያመለክት አይደለም። እስቲ አሁን ልብ ለአንጎል ባሪያ ነው፣ አንጎል ለልብ ባሪያ ነው አይደል? አንጎልም የራሱ ስራ ይሰራል፣ ልብም የተሰጠውን ድርሻውን ይፈጽማል። በዚህ መካከል ባርነትና ጌትነት የለም። ለራስ ጌትነት የለው፣ ለልብ ባርነት የለው። ወይም ለልብ ጌትነት የለው፣ ለራስ ባርነት የለው። ስለዚህ ይሄ ባርነት ለመግለጥ አለ። ባል እንግዲህ ይሄንን ሲል እኛ አሁን ያስገኘን ማን ነው? እሱ እግዚአብሔር ፈጥሮ ዝም ብሎ ተዋል ይመግበናል። ዝናቡን የሚያዘንበው ለማን ነው? እኛ አርሰን ዘርተን ከዘራ በኋላ ፍሬ እንድናገኝ ይሰጠናል። ለምንድን ነው የሚሰጠን? ፍጠረን ሳንለው ፈጥሮናል። የፈጠረን ፍጥረታቱ በረሃብ እንዳንጠፋ፣ አየር በማጣት እንዳንጠፋ፣ ውሃ በማጣት እንዳንጠፋ የሚያስፈልገን ሁሉ ያደርግልናል፣ ይንከባከበናል። መግቦ አይጓደልብን። ልክ እንደዚሁ ባህል ደግሞ ከሱ የተገኘች ሚስቱን የሚያስፈልጋትን እንዲሁ ያደርግላታል። ምንድን ነው እሱ ሚስ በጣም የምትፈልገው የሚያስፈልጋት ሲል ፍቅር ግድ ገልጠ ለሴት ልጅ ትልቁ ነገር መወደድ። ለባባ ማቶ ነው ምክር የለም ማቶ ነው። ስለዚህ ከባከባት ለባል ከሱ በላይ ደግሞ የሚሆን ነገር ይገጥመዋል። ባለ ሁሉም ነገር መልስ አይሰጥም፣ ሰጣላትም አይሰጥም። ከእኛ በላይ የሆነው የከበደንን ደግሞ ወደ ማን እናቀርባል? ወደ አስገኝ፣ ወደ አስገኝን ወደ ማ ወደ እግዚአብሔር እናቀርባለን። ሌላው በዚሁ የቅዱስ መጽሐፋችን ክፍል ውስጥ ኤፌሶን ላይ ደግሞ የተጠቀሳለ ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ፣ ሚስቶቹ ለጌታ እንደምትገዙ ለባሎቻችሁ ተገዙ፣ ክርስቶስም ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባል የሚስት ራስ ነውና፣ ዳሩ ግን ቤተ ክርስቲያን ለክርስቶስ እንደምትገዛ እንዲሁ ሚስቶች ደግሞ በሁሉ ለባሎቻቸው ይገዙ። ባሎቹን ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ሚስቶቻችሁን ውደዱ፣ በውሃ በመታጠብና ከቃሉ ጋር አጥምቶ አንስቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። እልፈት ወይም የፊት መጨማለን ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችውን ቤተ ክርስቲያን ለራሱ እንዲያቀርብ ፈለገ። እንዲሁም ባሎች ደግሞ እንደገዛ ስላቸው አድርገው ሚስቶቻቸው ሊወዷቸው ይገባል። ምን ሆነ ያነሳው? እልፈት ወይም የፊት መጨማለን ወይም እንዲህ ያለ ነገር ሳይሆንባት እልፈት እንዳይገኝባት አድርጎ መጠበቅ ያለበት ሚስቱ ባል ነው። ራሱን ከዝሙት ጠብቆ እሱ ባመነዘረበት ሰውነቷ እንዳያድር ሚስቱን የመጠበቅ አደራ ኃላፊነት ያለበት ባል ነው። ሚስቱም እንደዚሁ መድረሻ እልፈት የሌለባት ደግሞ የፊት መጨማደር የሌለበት የፊት መጨማደር የሌለበት ነውር የሌለበት ቅድስት ልትሆን ሁልጊዜ ሚስቱ ይጠብቃል። ምሳሌ አድርጎ ቤተክርስቲያን የገዛ ሚስቱን የሚወድ ራሱን ይወዳል። ማንም የገዛ ስጋውን የሚጠላ ፈቶ የለምና፣ ነገር ግን የአካሉ ብልቶች ስለሆነ ክርስቶስ ደግሞ ለቤተ ክርስቲያን እንዳደረገላት ይመግበዋል ይንከባከውማል ያለ ኤፌሶን ምዕራፍ 5 ቁጥር 21 እስከ 29 እዚህ ውስጥ ስታነቡት ዘጠኝ ድርሻዎች ታገኛላችሁ። ባጠቃላይ ቁጭ ብላችሁ አነቡት። ሶስቱ የሚስቶች ናቸው፣ ስድስቱ የባሎች ናቸው። ስለዚህ ኃላፊነት የሚበዛበት በትዳር ውስጥ ባልየው ነው ሚስት ይሆናል። ማነው ውስጥ የሚኖሩ ማነው ውስጥ መጽሐፍ የሚለው የሚበዛው ስድስቱ የማን ነው አለ? የማን ነው? የባሎች። ሶስቱን ለወንዶ ለሴቶቹ ነው የሰጠው፣ ስድስቱን ደግሞ ለወንዶቹ ነው የሰጠው። ስለዚህ ባል ራሱን እንደ ትልቅ አድርጎ ሳይሆን እንደ ታናሽ አድርጎ እነዚህን ኃላፊነቶች እንዲወጣል፣ ስድስቱም እሱ ይዞ ሶስቱን እሷ ይዛ በአንድ ላይ ሲዋሃድ ደግሞ ቅድም እንደተናገረው መበላለጥ የሌለበት እኩልነት እንዳለ፣ ግን እኩል ቢሆኑ የስራ ድርሻቸው እንደሚለያይ ነው ቅዱስ መጽሐፍ። ስለዚህ አሁን ይሄ መሪነትና ራስን መስጠት ስንል መምራቱ እንደ ስራ ደርሻችን ያላናችሁ መፈጸሙ ነገር ይለኛል። አንዳንዱ ሰራተኛ በስራ ዝርዝሩ ላይ ተሰጠው ዝርዝር ነገር 3 ይሆናል፣ አንዳንዱ 6 ይሆናል። ከሁለቱ የማን ስራ ይበዛል? ንገሩኝ እስኪ። የትኛው ባለ 3 6 ይበዛል አይደል? ስለዚህ ይበልጣል ሲባል ወይ ለየት አድርጎ አክሮ የማድረግ ሳይሆን ድርሻችሁ ይለያል ማለት ነው። ባልየው የሚፈጸመው ስራ የተሰጠው ኃላፊነት ያለው ድርሻ የበለጠ ነው ማለት ነው። ከዚህ ውጭ በሆነ መንገድ ግን ሁለቱ ሲጋጠሙ እኩል ናቸው። ችኛው ራሳንሱ ያንኛውን የበለጠ እግዚአብሔር ራሳን ከፋል ይባል። ሌላው ቆላሲስ ምዕራፍ 3 ቁጥር 18 እስከ 19 ሚስቶቹ በጌታ እንደሚገባ ለባሎቻችሁ ተገዙ፣ ባሎቹ ሚስቶቻችሁ ውደዱ፣ መራርም አትሁኑባቸዋል። ይህን ማነሳ በኋላ ለምንመለከተው እውነተኛ መሻል ይተካከሉ የሚያነሳው ባሎች ምን እያሉ ሚስቶቻችሁ እስኪ ተናገሩ። ባሎች ወይም ወንዶች ሚስቶቻችሁ ምን አድርጉ ነው ያሉ? ሚስቶቻችሁ ውደዱ፣ መውደድ ብቻ አይደለም መራራት ሁላቸው መራ ኮምፕሌን የሚያልልቃት ብላት በየመክንያት ምግር ሆነ ዋቀጠን ልብሱ ትር ሆነ ሸሚዜ ሆ ካልሲ ደት ሆነ ሲያጥቡት አበላሹ አታብዙ፣ ምሬት አታብዙ፣ መራራት ሆኑባቸው ውድናቸው። እንደገና ወርዶ ደግሞ ቀዳማዊ ጴጥሮስ ምዕራፍ 3 ቁጥር 1 እስከ 4 ላይ ስናነብ ሚስቶቹን በጌታ እንደሚገባ ለባሎቻችሁ ተገዟል። ወደ ሚስቶች ደግሞ መጣና ለባሎቻችሁ ምን አድርጓል? ተገዙ፣ ተገዙ፣ ታዘዙ። ባሎቹ ሚስቶቻችሁን ውደዱ እንዳለ ሚስቶቹ ለባሎቻችሁ ተገዙ። ያ አንዳንድ ለትምህርት የማይታዘዙ ቢኖሩ በፍርሃት ያለው ንጹህ ኑሯቸውን እየተመለከቱ ያለ ትምህርት በሚስቶቻቸው ኑሮ እንዲገኙ ተገዙላቸው አለ። አሁን ለሚስቶች ተገዙ ሲል ልክ ለባሎች ላይ የሰጠው ኃላፊነት ፊት ሳይጨማደር እንፈስ ሳይገኝ ነው ሳይሆን ቅድስት እንድትሆን እናንተ ምክንያት ሆኗል። ባሎች ወደ ሚስቶች ደግሞ መጣና ተገዙ ሲል አብሮ ከመገዛት ጋር አንዳንድ ጊዜ እግዚአብሔርን አላምንም፣ ቃለ እግዚአብሔር አልማርም፣ ቤተ ክርስቲያን ቅዳሴ አላስቀድስም፣ በበዓላት ተገኝቼ አላለቅስም፣ ምጽዋት አልሰጥም፣ አስራት አላወጣም የሚል ባል ይገጥማል። ቁጭ ብላችሁ ጥቅስ እየጠቀሳችሁ ተነዛነዞ ብቻ ምን አለ? አንዳንዱ ለትምህርት የማይታዘዙ ቢኖሩ በፍርሃት ያለውን ንጹህ ኑሯቸውን እየተመለከቱ ያለ ትምህርት በሚስቶቻቸው ኑሮ እንዲገኙ ምን አድርጎላቸዋል? ተገዙላቸው። ዝም ብላችሁ ትምህርት መስጠት ይቻላል። እናንተ የህይወት ምሳሌ ሆኗቸው ሆኗቸው ህይወታችሁን ያስተምሯቸው። ዝም ብላችሁ በፍርሃት ለእግዚአብሔር ተገዙ፣ ለእነሱ ታዘዙ። ያለ ንግግርም እግዚአብሔር ያስተምራል። ያለ ንግግርም እግዚአብሔር ልብ ይመጣል። ያለ ንግግርም እግዚአብሔር ይመልሳል ማለት ነው። ስለዚህ በዝምታ ማስተምሩ ለእናንተ ወርድን ጠጉርን በመሸረብ ወርቅ በማንጠልጠል ወይም ልብስን በመጎናጸፍ በውጭ የሆነ ሽልማት አይሁንላችሁ። ጠዋትና ማታ እዚህ ጥቅስን እየጠቀሳችሁ ቃሉን እየተናገራችሁ ሀሳባችሁና ጭንቀታችሁ ሁሌ ስለ ጠጉር፣ ስለ ልብስ፣ ስለ ፋሽን ይህን ስለመሳሰለው ከሆነ አይሆንላቸው። ስለዚህ ብቻ ትጨ ይህ አይደረግ ማለት አለ ንጽህና እንዳይጠበቅ ደግሞ አታሰበ ቤተክርስ አታሰበ። ግን የሚመጣው በጣም የተገዛችሁለት ይህ ሲሆን ክርስቶስ ደግሞ ያዝናል። እኛ ከሁሉ በላይ የምንገዛለት የምንታዘዝለት ማን ነው? ቅዱስ ተናገርና እግዚአብሔር ነ በፕራዮሪቲ ሊስታችሁ ውስጥ መጀመሪያ የሚገኘው ማን ነው አለ ነገሩኛ ማን ነው አለ እግዚአብሔር። በጣም በመሳ መልኩ ለእግዚአብሔር ከምናደርገው ባለፈ መልኩ ሴቶቹ ይህን እንዲገዙለት ለወርቅ ማንጠልጠል፣ ጠጉር ለመሸረ ወይም ማጌጫ ለማድረግ የምትደክሙ አትገዙለት። ይልቁኑ የውስጥ ውበት ይኖራቸዋል። ማልፈው ይወስዱ ገረነታችሁ መልካምነታችሁ ለሰዎች ሁሉ እንዲታይ ይያለ ከለዋማ ደሞ ጋሎች ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር ዘናስተዋል አብራችሁ ኑሩ ጸሎታችሁ እንዳይከለከል አብረው ደግሞ የህይወትን ጸጋ እንደሚወርሱ አድርጋችሁ አክብሯቸው ይሄ ችግር አላችሁ ብላችሁ ደግሞ እናንተ ሚስቶቻችሁ ፍቅር ምትነፍቁ አትሁ ደካማ ናቸው ደካማ ፍጥረት ሆኖ በደካማነታቸው እያዘናችሁ አብራችሁ በመስተዋል ኑሩ አንኖር አንቺ ደካማ ይሄ ጎሎ ላይ ያለብሽ እምትሉ ከሆነ የጸለያችሁ ጸሎት ነፍስ ትከለከላላችሁ ጸሎታችሁ እንዳይከለከል አብሮ ደግሞ የወጡን ጸጋ እንደሚወርሱ አድርጋችሁ አክብሯቸው እንደዚህ አድርጎ ነው እንግዲህ መሪነትና ታዛዥነትን ቅዱስ መጽሐፍ በተለያየ መንገድ የሚያቀርብልን እንግዲህ መሰረታት ትንሽ ትንሽ ነገሮች ለማንሳት ወንድነትን ሴትነትን አስመልክቶ ምንድን ያለው ለምሳሌ በአለማችን ውስጥ ለወንድነትና ሴትነት የተለያዩ ነገሮች አሉ። እናንተ የበረ በአዘጋጁ ታውቆታላችሁ። ለምሳሌ አሁን ወንድ የበላይ ሴትን የበታች አድርጎ የማሰብ አስተሳሰብ በአለማችን አለ። በመጽሐፍ ወንድም ሴትም እኩል ናቸው፣ የስራ ድርሻቸው ግን ይለያያል። በስራ ድርሻ ብዛት የማን ይበልጣል? የወንድ ንገሩኝ፣ የማን ይበልጣል? ተራንገባ የማን ይበልጣል? ሁለት ወንድም እኩል ናቸው። ዘር አንዱን አብልጦ ሌላውን አሳንሶ አልፈጠረም። ወንድም ሴትም እኩል ናቸው፣ ድርሻችን ግን ይለያያል። የማን ይበዛል በትዳር ውስጥ? የወንዶቹ። ግን ወንድም የበላይ ሴትን የበታች አድርገው የሚያስቡዋል፣ ደግሞ ሴቶቹም ሴቶች ተጠቅተዋል ተገፍተዋል ብለውም የሚያስቡዋል። ወንድነት የሚሰማቸው ደግሞ ሴቶች አሉ። ምንድን ነው ወንድነት? እንደ ወንድ መሆኑ አሉ። በባዮሎጂ አሁን ወንዶች ውስጥ ያለው የዘር ምንድን ነው የሚባለው? አንድሮጅን ማለት ነው። በሴቶች ውስጥ ያለው ደግሞ ኤስትሮጅን ይባላል። ወንድ ሆኖ የሴትነት ጠባይ የሚታይበት ኤስትሮጅን ገዝቶበታል ወንድ ሆኖ ይሉታል። ባልስቶች ደግሞ ሴቶና አንዳንድ እንደወንድ የሚያደርጋታል። እሷ ካለች አንድሮጅንና በሶባታ ይላሉ። ይህ እንኳን አይዲሎ በዚህም ደግሞ ምናያቸዋሉ ወንድነት የሚሰማቸው ሴቶች በዚህ መጣት አለበት በዚህ መውጣት እስከመሸ ድረስ ነው። አንተን ገብተ ልብስ መጠው አለብን ሌላ ደግሞ ሶታን የሚቀይረዋል። ዛሬ ከወንድነት ወደ ሴትነት ከሴትነት ወደ ወንድነት ጾታቸውን የሚቀይሩ አሉ። በአለማች በህክምና ዘዴ ጡት የሚያስፈቅሙ በህክምና ዘዴ የወንድ አባለዘራቸውን አውጥተው የሴት አባለዘር የሚያስፈቅሩ አሉ። ይሄ ነው የወንድነትና የሴትነት ጠባዩ በአንድ ወገን በአለማች። ወንድነት ባጭሩ ምንድን ነው? ወንድነት መለኪያ ያልሆናቸው ነገሮች አሉ። እኛ መለኪያ የምናደርጋል ለምሳሌ በጣም ጨካ ጨዋታ ብዙ ሰው አሁን ይሄ ሬስሊንግ ይወዳል። ትግል ወይም ደግሞ ሙጭ አትወጡ አርባ ነበረ ኖ አሁን ምከር እንዳለ አለ። ብዙ ሰው በጣም ይወደዋል ወንድነትም ከዚህ ጋር የሚያገናኙታሉ። ይህን አሰርጥሞ አፍሽጠው ያለሽ ይህ ወንድነት መለያ ምልክት አለ። የቱን ቦታ አልተጠቀሰም በመጽሐፍ ውስጥ? ጡንቻ ያለው የሚያስፈራራ ጫካኝ ይሄኔ በድምፁ የሚያስፈራ ይህ መግለጫ ይችላሉ ምንድን ነው ማለታችሁ? ይሄ የጾታ መለያ መሆን አይችልም። የወንድነት መለኪያ ያልሆኑ ነገሮች አሉ። ሌላው ስልፈ ሰውሲ አሁን ብዙ ሰው ጥያቄ የሚጠይቀው ከሚስቴ ጋራ በንጽህና አልጋችን ሆነን በሰውነቴ ፈቃዴ ለመፈጸም ስንፈት ይገጥመኛል። ሴቲቱም ሰንፏልና እኔ አልሰለፈ ነው የሚያስምት። ይህ መለኪያ አይደለም። ወንድ ቢሰንፉ ባይሰንፉ ወንድ ስለሰለፈ ወደ ሴትነት ስለበረታ ወደ ወንድነት አይጠንካል። ይሄ እኛ በራሳችሁ ውስጥ የምንፈጥራቸው በሽታ ውስጥ ምንድነው? ስንፈተ ወሲብ የሌለው ስለሆነ የሚጨመርላችሁ ምንድን ያለው ስለሆነ ይጎልጣችሁ። ለአንድ አፍታ ለስም ይላል። እንዲህ አሉ ነገሮች ደግሞ እያንዳንዳችን በምናደርጋቸው ሳናስባቸው በምናጎላቸው ጥቃቅን ነገሮች የሚመጡ ናቸው። ስለዚህ ስንፈተ ወሲብ ያለው ወል ከወንድነት ቁጥር ይወጣል የሚል ትምህርት ቤተክርስቲያን የላት። እናነሳም ይችላል። አሁን የተለያዩ መድኃኒት ነጋዴዎች ይሄን እናነሳሳለን ይሄን እናደርጋለን ይላሉ። በመጽሐፉ ትምህርት ግን ስንፈተ ወሲብ ስላለ ወንድነቱ ይጠቃል ይጎላል የሚል የለም። ምናልባት ወንዶች ነገሮች ይችላል። ይህን አመለካከት መነጋገር አሁን ቅስት ሲገባ ባልየው አሳቡት ሽሮ ከላይ ሻሽ ከላይ ደግሞ እስከታች ረጅም ቀሚስ አርገው ሰኞም ያልሆኑ ማሰኞም ያልሆኑ ሰኞም ያልሆኑ ይሄ ሰው ይሄ ላይ ታይባል ስለዚህ ወንድነቴ ተሻሻ እንዳሉ ለወንድነት መለኪያ ስንፈተ ወሲብ መለኪያ ነው። ሶስተኛው ሌሎችን ልንቆጣጠርማ በዚሁ ሰማላ እንደዚህ ሁሉም ሰው ኮንትሮል ማድረግ የሚፈልጋል። ይሄ ወንድነት መለያ ምልክት አለ። ወንድነታችን የምናሳየው እዚህ ማለት ነገሮች እንደዚህ ነሽ። እስቲ እኔ ተቃውሞሽበት ምክንያት ዘርዝር። አንድ ለሶስት እሷ በተፈጥሮ ጸጋ ሴቶች አሁን እግዚአብሔር በሰጠው ተሰጦ ይህ ነገር አላማረኝም፣ አንድ ክፉ ስጋ እዚህ መካከል አለ፣ ይሄ ነገር ቢቀር ይሻላል ትላለች። ይህም ቦታ መስጠት አለበት ባል ምንድን ያስፈራሽ? ዘርዝሪው፣ ግለጭው። አታቆ ይሄን ትታቃላችሁ። ቤታችሁ ያለብሽ ለእናንተ እያንዳንዱ ቻነል ስሩ ማቃት መርጦ ማየት የእናንተ ድርሻ። የምትፈልጉት ዜና መስማት ተፈልጋችሁ የልጆች መጫወቻ የነቢሲ ስል ነው የሚባለው እዛ ለሆናት ዜና መስማት አችሉ አችሉ። ሴቶቹ አላችሁ አንቴና እግዚአብሔር የሰጣችሁ በተፈቅሮ ያገናቸው ይገባቸዋል። እያንዳንዱ ነገር ግን ምን እንደሆነ እንደ ባልየው አናሊቲካሊ አንድ ሁለት ሶስት አራት ብሎ ማስቀመጥ አይችሉ። ስለዚህ ሁሉ ልንቆጣጠር፣ ሁሉ ልግዛ፣ ሁሉ በኔ ስር ይሁን ማለት ወንድነት መለያ መርጠታል መጽሐፍም የሚያስተምር። ስለዚህ ወንድነታችን በዚህ እየፈተሽ ነው ካለን ከዚህ መውጣት አለብን። ይሄ የማይጨመር ነው። ታዲያ ማን ነው ወንድ? ራሱን የሚቆጣጠር፣ ራሱን የሚገዛ፣ የሚናገረውን የሚያውቅ፣ የሚውልበትን የሚለይ፣ አላማውን ግቡን ለይቶ የሚያውቅ ጀግና ብርቱ አይት ሲያይ በመስኮት መውጣት ይፈልጋል። ታዲያ ደግሞ ታዲያ የሚገርመው ነገር ለማወጣት ብርታት ያለ ብርታት ያለ ከሴት ደግሞ ከሴት ደ አለ የሚደብቅ ብርታት ያለ መከራ ሲመጣ ችግር ቢያገኝ ወደ ኋላ እግዚአብሔርን ታምኖ ለመወጣት የተዘጋጀ ደግሞ ተሞት ራሱ ስቅ ያደረገ ተሞት። አራተኛ ህሩ አዛዥ ለሚስቱ የሚያዝን፣ ለልጆቹ የሚያዝን፣ ለሰው ዘር የሚያዝን፣ ለጎረቤቱ የሚያዝን፣ የሚገጥሙትን ነገሮች ሁሉ ተጋፍቶ የሚወጣ ምሳሌ መስሪያ ቤት ውስጥ በስራ ሂደት ውስጥ አንዳንድ ችግሮች ይገጥማል። ሰው ጊዜ ይተዋቃለት አይሆን ስራ እናበላሻለን፣ ማሽን እንሰብራለን፣ እቃ እናጠፋለን፣ ተለያየ ነገር ይገጥማል። ይህ ስለገጠመ የማይሆኑ ነገሮችን የምንፈልግ መሆን የለብንም። ምንጋፈጥ ሌላው በማህበራዊ ህይወታችን ጠንካራ የሆነ ብቻውን አይዞሌት ሆነ አንድ ጥቅ ላይ ይቀመጥ ሰው ጋር ነው ያለ ለመላይ ይባል ለመላይ ይናይ ከሰው ጋር ይግባባል። ደማላደራቸው ደስታ ሲኖር ሀዘን ሲኖር እናይ። ይሄ ማለት ሁሉ ሰው ተጫዋች ይሆናል ማለት አይደለም። ከዘመናችን ጋር ግን ከሰው መካከል መሆን ይገባል። ተናጋሪ ሰው ጋር ነው ይፈልጋል። ሁሉ ተናጋሪ ከሆነ ማን ነው የሚሰማው? ስለዚህ ተናጋሪዎቹ መካከል የማይናገረው ሰው ተገኝቶ መስማት መቻል አለ። ተሳታፊ በማህበራዊ ህይወቱ የማይለይ
ቤተሰቦች ከሚስቱ ዘመዶች ከስራ ጓደኞቹ በመንደሩ ከሚያገኛቸው በጎዳና ከሚገናኝ ከሁሉ ጋር ያለው ግንኙነት ጤናማ ይሆን። እምነት ደግሞ የሚጣልበት እምነት የሚጣል በቃ ገ ታማኝ ነው የሚባል እምነት የሚጣል ኃላፊነት የሚሰማ ቅን ወደዚህ ወደዛ ማጭበርበር የለ። እዚህ ጋር ሚስቱን አስቀምጦ ሌላ ቦታ የማይገኝ ልጆቹን ትቶ ሌላ ቦታ የማይገኝ ዛሬ ሚስትና ልጆችን አስቀምጠው ለአበሳ የሚዳርጉ ባሎች አሉ። ቅን የማይለወጥ ጽኑ አቋም ዛሬ አለው ነገ የማይገለበጥ የማይለወጥ ወሳኝ ወይም በጣም አስፈላጊ በሆኑ ነገሮች ላይ መወሰን የሚችል ምን ይሻላል ብለዋል። እሱ ምን ይሻላል ባይሆን ቁርጥ አድርጎ ቢወስ ቁርጥ ቢወር እኮ በምናገኛት ገቢ ማድረግ አልቻለን፣ አቅም አላገኘን። ስለዚህ ምን እናደርግ? ቁርጥ አድርጎ እንደዚህ እናደርግ፣ እንደዚህ እናደርግ፣ እንደዚህ እናደርግ ብሎ ወሳኝ መሆን አለበት ወንድ። ይህን የሌለ ካለ መጨመር አለ። ሌላው የማይማወቅ የመጣ ነፋስ ሁሉ ማያመዛው ሰው በመጽሐፋችን ውስጥ ተጽፎ ነበር። አንዳንድ ለወንድነት የማይስማማ ጠባ ያለን ሰዎች አለ፣ እዚህም አለን እዚያም አለን። ደብል ፌስ የሆኑ ሰዎች ደብል የሁሉ ወዳጅ ክርስቲያን እንዲያለ ህይወት እኮ ይለው ይህ ነው። ለዓለማችን የሚያስፈልጓት እንዲህ አሉ ቆራን አንድ አቋም አንድ መንገድ የማይሟወጡ ሰዎች ናቸው። ወንድነት ነው። ወደ ሴትነት ደግሞ ስንመጣ የሴትነት መለኪያ የሆኑ ነገሮች አሉ። ለምሳሌ መጀመሪያውን ነገር ለማንሳት በጣም አምረው ደምቀው ወንድ ከሀሳቡ በስተቀር ሴት ያልሆኑ ይመስላቸዋል። እያንዳንዱ በተክለቁመናቸው ላይ አይን ሊስብ የሚችል ነገር ላይ አይን የሚስብ ሌላ ነገር ካልጨመሩ የሚፈጠሩ ሴቶች አሉ። ይሄ ሴትነት መለያ ያለ ሴት ሴትነቷ በተክለቁመናዋ ላይ የተሰጣትን ነገር ሌሎችን እንድትስብበት እንድትፋቀርበት የተሰጣት ማለት አለች። እየቆረጥን ሌላው እንዲታዘንላቸው ደካማ ነገር ይዘው ይቀርባል። ደካማ ምስለው ይታያል። እንደዚህ አይነት ሴት እንግዲህ እንደፈለግ አንጠቀው እንደዚህ ሆ እንደዚህ አዘን የሌለ ደካማ ነገር ምግ በተፈጥሮ እግዚአብሔር ሴቶች ደካማ ናቸው ሲል አያስቡም ማለቱ አለ፣ አወጡም አወርዱም ማለቱ አለ፣ መፍትሄ አያቀርቡም ማለቱ አለ፣ ችግር ሲመጣ ይታያቸው ማለቱ አይደለም። መጽሐፍ ይናገራል ይታያቸዋል፣ ግን የሁሉ እንደሌላቸው ሆነው የሚቀርቧል። ይሄ ሴትነት መለኪያ አለ። ሌላ የወንድነት ጠራ ማሳየት፣ እዚህ በአማዞን ውስጥ ያሉ ደሴቶች አሉ፣ ሁለት ደሴቶች አማዞን ታውቃለ። እዚያ ደሴት ውስጥ የሚኖሩ የሰው ወገኖች አሉ። አንደኛው ደሴት ላይ የሚኖሩ ወንዶች ብቻ ናቸው፣ ሴቶች አይደሉም። ሌላኛው ላይ ደግሞ የሚኖሩ ሴቶች ብቻ ናቸው። ሴቶቹ ወንድ አያስፈልገንም ብለዋል፣ ወንዶቹ ደግሞ ሴት አያስፈልገንም ብለዋል። ሴቲቱ ወደ ወንዶቹ የምትሄደው መውለድ ስትፈልግ፣ መውለድ ማርገዝ ስትፈልግ ወደ ወንዶቹ ትሄድና አርገዛ ትመጣለች። የወለደችው ወንድ ከሆነ የተወለደው ወንድ ወደ ወንዶቹ ይላል፣ ሴት ከሆነች እነሱ ጋር ታለች። ልክ እንደዚህ ወንድ አያስፈልገንም ራሳችን ይችላል ምን ይችላል የሚል የወንድነት ጠባ ያለው አይነት ሴትነት ያላቸው ነው። ይሄ ሴትነት መግለጫ ምን ላይ አይደለም? የሁሉ ማለት ይችላል ሁለት አለ። እግዚአብሔር ሲፈጥረ ሁለታችንም አሉ፣ ከወንዶቹም አጥንቱን ወሰደና አወደደ። ሴቶቹም ደግሞ የገቡ የወጡበት ቦታ ሲገቡ ነው በትክክል የሚገጥሙት። ወጥቶ ሙሉ መሆን አይቻልም። ሙሉ ስንገጠም ነው ቦታችን ላይ ሙሉ የሚቆመ ያለ ወንድ አያስፈልገኝ ከሲሆ መባት ይችላሉ። አሁን በተለይ በትምህርት ዓለም ብዙ የሚያሳልፉ
ከፍ ያሉ ሲሄዱ ሪኳየርመንቶቻቸውን ይጨምራሉ። ማስተር ሲይዙ የጅሪያቸውን ሲሰሩ የሚፈልጉት ተሳያ ሰው ደማያን ሆነ ተክረቶነና ለእኔ አሁን የመጠነኛል የአይሆነኛ ሚሯ መጨረሻ ላይ የሚደርሱ ድምዳሜ በአእምሯቸው በሰበሰባቸው የዓለም ትምህርት ተሞልቶ ያን ለመጽናኛ ሆኗቸው ምንድን ነው ወንድ ምን አስፈልግ የወንድን ድርሻ ሸፍኝ እኮ መኖር ይችላል ወደሚል ድምዳሜ የሚደርሷል። ይሄ የሴትነት መለያ ነው። ሌላው ማወቅና መብት አንድ ነገር ሲፈጠር ቶሎ ቶሎ ወደ ልብሶ ሚሄድ ልብሶ እንደመጨረሻ የችግር መፍትሄ አድርጎ ማሰብ ናር ማለት መጮ አንድ ነገር ሲፈጠር ቀስ ብሎ ከማስረዳት ወይም ከመረዳት ያናደ ጨካኝነት ደግሞ የሚታከልበታል። ይሄ ሴቶች ምሳሌ አድርጎ የሚያነሱት ቅዱሳት አንስት ነው። እነ ዲቦራ ከሁሉ በላይ መሪታችን ንግድስ አና ንግድስ መስቀል ክርስቶስ ሌሎችም ብዙ በቅዱስ መጽሐፍ የተጻፉ ሴቶች አሉ። ምንድን ነው የነሱ መለያ? ሴትነት ነው። ሴትነት ንጽህና ራሷን የምትጠብቅ ከኃጢአት እድፍ የምታርቅ በቅዱስና የምትኖር ጥበበኛ እናስተዋል። ዲቦራ ባርቅን መክራ ጦር ሄዶ ጦርነት ገጥሞ በጦርነቱ እንዲያሸንፍ ያደረገች ጥበበኛ ናት። ዲቦራ ሴትም ጥበበኛ ብልሃት አላት። አንድ ችግር ሲፈጠር ወዲያው መፍትሄ ማምጣት ይችላል። ወዲያው ጥበበኛ ትህትና የተላበሰች ትህትና ውብ የሆነና ቅን ጸጥተኛ ዝቅ ያለች ድቶ ናታጠራ ይችላል። እንትና አበዛውባቸው ዝቅ ያለች አንድ ወንድ ላመሆነች እዚያው መረጋጋት ነገሮችን ቀስ ብላ ምትመለስ ምትመለከት ምትመረምር ክፉን ደጎን ምታይ። አሁን በልጅ ላይ የወለዳችሁትን የገዛ ልጃችሁ ውርለትና ድካም ለመለየት እንደናት ማናል እንደስ እንደናት አሉ። ገና ጉንፋኑ ሳይጀምራችሁ ያውቁታል። በላይ እኮ መመልከት ትችላላችሁ ወደ ውስጥ በጸጥታ። ስለዚህ እንደዚህ ሆነች ማለት ነገሮችን በአግባብ ጠንቃ ምትመለከት አፍቃሪ ተግባቢ ሩህ ምትወድማል እና አትናት እና የእናትነት ስሜት የሌላት ሴት አትባል እና በመንገድ ላይ ልጆች ስታይ ምታዙ ቀፍ ምታዙ ምትራ የእናትነት ጠባይ ያለ ናሲ እንግዲህ ከዚህ በኋላ ምናየው ወንዶቹም ሴቶቹም ታዩ። አሁን መጽሐፍ ውስጥ ባልን ራስ አለ ራስ አለና ባሎቹ ሚስቶቻችሁ ውደዱ። ራስነቱ እግዚአብሔር እንደወደደው በመውደድ ነው መሪ የሚሆን። ሚስት ደግሞ በመታዘዝ ነው ድርሻ። ትታዘዝ ዘንድ ፈቀደ እግዚአብሔር አዘዘ እግዚአብሔር። አሁን ይህ ትዳር በሚመራበት ጊዜ ትዳሩ የሚመራው በክርስቲያናዊ አመራር። ክርስቲያናዊ መሪ ምን ይመስላል? ፈላጭ ቆራጭ አምባገነን አይደል? ባል መታወቂያ ምልክቶች አንደኛ እምነት የሚጣልበት ይግባባል፣ ይረዳል፣ ሰዎችን ተግባብቶ ከሚስቱ ጋር ይከፋፈላል፣ ትዕግስት አለው፣ ነገሮችን ሲያደርግ ሁሉ ጊዜ በትዕግስት ነው፣ ያግዛል፣ ያበረታታል። የቅዱስ መጽሐፍ ውስጥ ተገልጦልናል። ጥበበኛና ማስተዋልን ገንዘብ ያደረገ ነው። መጋቢ ተንከባካቢ ነው። ቅዱስ መጽሐፍ ላይ እንደተጻፈልን ንቁ ነው። ለሁሉ ነገር ይጠነቀቃል። አእምሮና አካሉ ሁልጊዜ ንቁ ነው። ለምሳሌ እያንዳንዳችን አእምሮ አለ። እሳት አሁን እዚህ ጋር ይመጣ አጠገቤ ከመድረሱ በፊት እግሬን ከማቃጠሉ በፊት እግሬን እንዳተርፍ ትእዛዝ መስጠት የሚችል አእምሮ አለ። አእምሮ አለ እያየን አንቃጠል። አሁን እዚህ ቤት መካከል እሳት ቢነሳ ቁጭ ብሎ የሚያይሰዋል? ሁላችሁን ለመውጣት ጥረት እናደርጋለን። ማን ይህን ትእዛዝ የሚሰጠን?
ልክ እንደዚህ ነው። ባህል መሪ ንቁ ጥንቁቅ ሁልጊዜ
እንካገኛይ ታማ ትዝናን ያዘ መስዋዕትነት ያለ መንፈሳዊ ራሱ ዝቅ የሚያደርግ ካንቺ በላይ ነው ብሎ በላይ ሆኖ ወለታች ባሪስቱን የሚመድል የሚያወድባት ሳይሆን ዝቅ ብሎ ደግሞ ወደስ ከመጣ የሚደርስ ነው መንፈሳዊ መሪ የተባለው አባት እንግዲህ ማነው ባለ እንግዲህ ባሉ እንደዚህ ካለ በኋላ ራስን መስጠትን አስመልክቶ ደግሞ ራስን መስጠት አስመልክቶ ራስን ሲሰጡ ራስን መስጠት ማለት ወይም ታዛዥ ተገዥ መሆን ማለት ክብር መስጠት ማለት እንደሆነ አድናቆት መስጠት ማለት እንደሆነ መፍራት ማለት ነው። መፍራት ማለት ሲባል በቅዱስ መጽሐፍ ውስጥ የጥበብ መጀመሪያ ማንን መፍራት ነው? ምን ማለት ነው የመፍራት ማለት? ፈርተነው አናናግረውም፣ በጸሎት አንጠይቀውም፣ ስሙን አንጠራም ማለት አይደለም። የሚገባው ክብር ስፍራ ሰጥተው መግባባት ብቻ ባግባ ፈቃዱ እንዲያደርጉ ማለት ከፍ ማድረግ፣ ራስን መግዛት፣ ማመስገን፣ ማገዝ ማለት እንደሆነ ማክበር ማለት እንደሆነ መስጠት ማለት እንደሆነ አድርጎ ማለት ማለት እንደሆነ የሚገልጠው አንዱ ብቻ ነበር ማገዝ ራስ ምሳሌ ማነሳላችሁ ስለ ድልድይ ነው። ድልድይ ታውቃላችሁ፣ ወንዝ በሚያልፍበት ላይ ድልድይ ሲሰራ በላይ መንገዱ የሚያልፍበት እንትን አለ፣ አርማታ አለ። ከስር ደግሞ የሚሸከመው ምሰሶ አለ። ምሰሶ የሚያልፈው ምን ውስጥ ነው? ውሃ ውስጥ። ምን ውስጥ ነው የሚያልፈው? ሰው ሁሉ የሚያየው ምሰሶም ነው ወይስ ድልድዩ ነው የሚያየው? ምን ነው የምናየውላቸው? ድልድዩ ግን ምሰሶውን ተሸክሞ ድልድዩ ተሸክሞ አቆሙ ማለት ነው። ምሰሶ ከስር ቢሰነጠቅ ድልድዩ መውደቡ ይቀራል ወይስ አይቀርም? ንገሩኝ። ሲወድቃል አይወድቅም? ይወድቃል። የሚታየው ድልድዩ ራሱ መውደቡ አይቀርም። ስለዚህ ሚስት ክብር ራስ ተሰጣለች ሲባል ከማገዝ ጋር ነው። እንደ ምሰሶ ሆነ እንደ ምሰሶ ሆነ ምሰሶውና በላይ ያለው ካልተጋገዙ ተጓዦች መንገድ ያገኟቸው መሻገሪያ ያገኟቸው። ባልና ሚስትም እንደዚሁ ካልተጋገዙ ልጆች መሸጋገሪያ ያገኟቸው ህይወትን የሚያሸንፉበት የተለያየ ደረጃ የተሻለ ቦታ ላይ የሚገኙበት እድል አይኖራቸው። እንደዚህ መተጋገዝ ማለት እንግዲህ ምሰሶ እኔ እንደ አርማታው ከላይ ነው መታየት ያለብኝ ብሎ አያውቅ፣ ከላይ ያለው ከስር መውረድ አለብኝ ብሎ አያውቅ። ሁለቱም የየራሳቸው ድርሻ አለ። ስለዚህ የባልነትም የሚስትነትም ድርሻ እንግዲህ በቅዱስ መጽሐፍ ሲታይ የሚያስረዳው ይህንን ነው። በመጨረሻ የምናየው በቤተሰብ ህይወት ውሳኔ ሰጪ ማን ነው? ባጭሩ ሁለቱ ተመካክረው ተነጋግረው ተስማምተው ይወሰናሉ ነው የሚለው። የቤተክርስቲያን ይወሰናል። እኔ ባል ስኖ ብቻ ይወስናሉ። እኔ ብያለሁ አይልም፣ አይፈቀድም። ተነጋግረው ይሄ ነገር አላማ ለኝ አይሆንም ስትል ቦታ ሊሰጣት ይገባል። ቅድም እንዳመጣ ስርጅስ ምን ማለት ነው? አብራር ስላልገባኝ ትቼዋለሁ ብሎ ወደ ንግድ የሚገባል። ብዙ ንግዶች የሚቀሱት የሚስትን ትንሿን አቤቱታ ወይም ደግሞ ትንሿን የላቀረባትን ነገር ስፍራ አለመስጠት። ስለዚህ ስፍራ ይሰጣል። ለወንዶቹ እግዚአብሔር ሲሰጥራቸ አርቆ የማሰበን እድል ይሰጣል። ለሴቶቹ ደግሞ አቅርቦ የመመልከት እድል ይሰጣል። ይሄ ማለት አይገደሉም። አንዳንዴ አቅርቦም እንዲመለከቱ ያድላል፣ አቅርቦም እንዲመለከቱ ያድላል። ስለዚህ የሩቅ ተመልካቾቹ የሩቁን ሲመለከቱ የሩቁን ብቻ ነው የምናየው እያሉ የቅርብ የቀርቡን የሚስቶቻቸውን እየተዉ መሆን የለበትም። ይጓዙ ሩቅ ደርሳለሁ ሲባል በመካከል ባለ ገደል ውስጥ ጠልቆ መቅረት ይሆናል። ስለዚህ ሩቅ መድረስ ያሰበ በቅርብ ያለውን ገደል ለማለት ሚስቱን መስማት አለበት። ደግሞ ሩቅም መድረስ ያሰቡ ሚስቶች የሩቁን አናይም ሳይሉ የቅርቡን ብቻ በመሻገር ላይ ተመርኩዘው እንዳይቀሩ የሩቁን የሚያዩላቸው ሚስቶቻቸውን ሰምተው ተነጋግረው ነው የሚወስነው። ስለዚህ በትዳር ህይወት ውስጥ እያንዳንዳቸው ስፍራ አላቸው። ሲወሰን ውሳኔ የሚወሰኑ ብዙ ወንድ ብቻ ተላጨዋጭ ዶ የበላይ ነኝ እያለ ብቻውን ዶ አልተፈቀደም። እንደ ራምባን በዚህ ድግሞ በጨርነት ዜሮቻ አሜን። ይበቃናል።
አሜን።